በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ምእመናን ምእመናት፣ በሕያው እግዚአብሔር ፍጹም ሰላም እንደምን ቆያችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ እንኳን ለእናታችን ለቅድስተ ቅዱሳን ለድንግል ማርያም ለጾመ ፍልሰታ በሰላም አደረሰን አደረሳችሁ። ለዚህ ዕለት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው በመዝሙር 44 ቁጥር 12 ላይ ባለው ቅዱስ ቃል ይሆናል። ኃይለ ቃሉም እንዲህ ይላል፣ ወለገጽኪ ይትመሐለሉ ኩሎሙ አሕዛብ በኡላነ ምድር፣ የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማለላሉ። ይህንን ኃይለ ቃል የተናገረው ነቢየ እግዚአብሔር ዳዊት ነው። ነቢየ እግዚአብሔር ዳዊት ከክርስቶስ ልደት በፊት 1000 ዓመት ቀደም ብሎ የተነሳ ነቢይ ንጉስ ነው። ይህ ነቢይ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ፍጥረት ሁሉ በተለይ ደቂቀ አዳም የሆኑት ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት የአምላክ እናት ቅድስት ድንግል ማርያም እንድታማልዳቸው ገጸ ረድኤቷን ለማግኘት በፊቷ እንደሚማለሉ ተገልጦለት ሲናገር ወለገጽኪ ይትመሐለሉ ኩሎሙ አሕዛብ በኡላነ ምድር፣ የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማለላሉ ብሎ ተናግሯልና በዚህ ኃይለ ቃል መነሻ በማድረግ የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን ክብሯን እንማራለን። ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንት ምስጢሩን የገለጠ ልዑል እግዚአብሔር ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሁንልን። ሰማይና ምድር የማይወስነውን አምላክ 9 ወር ከ5 ቀን በማህፀኗ የተሸከመች ኪሩቤልና ሱራፌል በፍርሃትና በረአዱና ሁነው ዙፋኑን እየተንቀጠቀጡ የሚሸከሙትን ጌታ በጀርባዋ ለማዘል በክንዷ ለመታቀፍ ፍጥረታቱን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግበውን መጋቢ ዓለማት ጌታን የድንግልና ጡቶቿን ለመመገብ የበቃች ሰማይና ምድር ከፊቱ የሚሸሹለትን ጌታ በከናፍሮቿ ለመሳም የታደለች ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ ድንግል ማርያም ናት። አሁን በዚህ ሱባኤ ዳዊት እንደተናገረ ፍጥረት ሁሉ በተለይ የሰው ልጆች ብዑላነ ምድር የምድር ባለጠጎች የተባሉት በሃይማኖት በምግባር በንጽህና በቅድስና የከበሩት ሁሉ ገጸ ረድኤቷን ለማግኘት ሁሉም በቤተ ክርስቲያን ተሰብስቦ ሰአሊ ለነ ቅድስት ቅድስት ሆይ ለምኝልን የሚላት ሱባኤ ላይ ደርሰናል። ወላዲተ አምላክ ድንግል ማርያምም ሰአሊ ለነ ቅድስት ቅድስት ሆይ ለምኝልን ብሎ ለሚማጠናት በመላ እየተገለጠች በረድኤት እየተገለጠች ልጆቿን የምትባርክበት ይህ ሱባኤ ነው። በዚህ ትምህርታችንም ውስጥ የቅድስት ድንግል ማርያምን መገለጥ እንማማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። የድንግል ማርያም ውበት እንዴት ተገለጠ? ድንግል ማርያምን በቁሙ ዳዊት እንደተናገረ ፊቷን ለማየት የሚመኙ ብዙዎች ነበሩ። በትርጓሜ ዳዊት ላይ እንደተጠቀሰ አባ ይስሐቅ የሚባል ደገኛ መነኩሴ ነበረ። ከማህበር ጸሎት በኋላ ቤተ ክርስቲያን እየገባ በእመቤታችን በቅድስት ድንግል ማርያም ስዕል ፊት 300 ስግደታትን እየሰገደ በእያንዳንዱ ስግደቱም ላይ ኦ እግዚእ ኢየሱስ ክርስቶስ አርአየኒ እመከ አሐተ ሰዓተ፣ ጌታዬ ኢየሱስ ክርስቶስ ሆይ እናትን አንድ ሰዓትን አሳየኝ እያለ ይማጸን ነበረ። በቁሙ ገጽሽን ለማየት በፊትሽ ይማለላሉ ብሎ ዳዊት ትንቢት ተናግሯልና እንዲህ ባለ ትጋት 7 ዓመት ከቆየ በኋላ በ7ኛው ዓመቱ ከስዕሉ ስር ወድቆ ሰግዶ ሳለ የአምላክ እናት ቅድስት ድንግል ማርያም ተገልጣ ምን ላድርግልህ 7 ዓመት ሙሉ እኔን ለማየት ተመኘህ አለችው። አባ ይስሐቅ መልስ ሰጠ። ሰማይና ምድር የፈጠረውን አምላክ ለየሳሙ ከንፈሮችሽ ከሚወጡ ንግግሮችሽን የሰሙ ጆሮቼ ሌላ ከንቱ ነገርን እንዲሰሙ አልፈልግም። ከአንቺ ጋር የተነጋገሩ አንደበቶቼ ሌላ ከንቱን ነገር ከሌላ ጋር እንዲነጋገሩ አልፈልግም። ያንቺን መዓዛ ያሸተቱ አፍንጮቼ ሌላ መዓዛ እንዲሸቱ አልጋብዛቸውም። ቅድስት ድንግል ሆይ እኔ አንቺን ካየው ነፍሴን ከስጋዬ የለይ ዘንድ ወደ ልጅሽ አማልጅኝ ይበቃኛል አለ። ከ3 ቀን በኋላ እንደሚያርፍ ነግራው ይህ አባት በ3ኛው ቀን ነፍሱ ከስጋው ተለይታ ማህበረ አበው ቅዱሳን አበው ወዳሉበት ወደ ገነት ገብቷል። እዚህ ላይ የምናየው ፊቷን ውበቷን ለማየት የተመኙ ብዙዎች እንደነበሩና ዳዊት እንደተናገረው የምድር ባለጠጎች አሕዛብ ሁሉ ገጸ ረድኤቷን ለማግኘት በፊቷ እንደሚማለሉ ይልቁኑ ደግሞ ውብ ፊቷን ለማየት ብዙዎች እንደተመኙና እንደሚመኙ ትንቢትን አስቀድሞ ተናግሯል። ይህ አባ ይስሐቅ ብቻ ሳይሆን ተምኔታቸው ተፈጽሞላቸው ቅድስት ድንግል በዚህ ሱባኤ ተገልጣ ምታነጋግራቸው ብዙ ቅዱሳን አባዋሉ ፊቷን አይተው ውበቷን ካደነቁት ሊቃውንት መሐከል እነ ቅዱስ ኤፍሬም እነ ቅዱስ ያሬድ እነ አባ ጊዮርጊስ እነ ቅዱስ ቴዎፍሎስ ሌሎችም በርካታ ቅዱሳን አባው ሊቃውንት ይገኙበታል። እና የቅድስት ድንግል ማርያም ውበት እንዴት ተገለጠ የሚለውን ልዩውን ምስጢር ነው ዛሬ የምናየው። የድንግል ማርያምን ውበት ለአምስት ከፍለን ማየት እንችላለን። አስቀድሞ በነቢያት የተነገረ በኋላም በሐዋርያት የተሰበከ በመጨረሻም በሊቃውንት ተመስጥሮ በተለያዩ አበው ሊቃውንት ድርሰት ላይ የተጻፈውን መመርመር ያስፈልጋል። አስቀድሞ ስለ ውበቷ ታላቁ አባት ሰሎሞን ከሺህ ዘመን ቀድሞ ተገልጦለት በመኃልየ 6:10 ላይ መኑ ይእቲ ዛቲ እንተ ትሕውስ ከመጎ ሰናይት ከመወር ወብርሂት ከመፀሐይ፣ ይቺ እንደ ጨረቃ ደምቃ እንደ ፀሐይ ሞቃ እንደ ማለዳ ወጋገና አብርታ ጉባኤ ነቢያትን ጉባኤ ካህናትን የምትጎበኝ ይቺ ማናት? እንተ ትሕውስ ካለ በጉባኤ ነቢያት በጉባኤ ነቢያት የምትጎበኝ ይቺ ማናት ብሎ እንደ ፀሐይ የሞቀ እንደ ጨረቃ የደመቀ እንደ ከዋክብት ያሸበረቀ እንደ ማለዳ ወጋገን የፈካ ውበቷ ደምግባቷ ይልቁኑ ሃይማኖቷ ምግባሯ ንጽህናዋ ቅድስናዋ ተገልጦለት ከሺህ ዘመን አስቀድሞ ትንቢት ተናግሮላት ነበረ። ይህ እንግዲህ በነቢያት የሚገለጥ ውበቷ ነው። ስለዚህ ውበቷም ታላቁ አባት ዳዊት በመዝሙር 44 ላይ ምን አለ? ንጉስ ደምግባትሽን ወዷልና አለ። እስመ ፈቶ ንጉስ ስነኪ፣ ንጉስ ደምግባትሽን ወዷል ካለ አስቀድሞ ግን ስምኢ ወለቴ ወርኢ ወአጽሚ ዝነኪ፣ ልጄ ስሚ ወገንሽን የአባትሽን ቤትርሽ ይርስ ይዝበኪ ወቤት አቡኪ ካለ በኋላ እስመ ፈቶ ንጉስ ስነኪ፣ ንጉስ አለ ውበትሽን ወዷልና። ስለዚህ ውበቷ ይደምግባቷ አስቀድሞ አይደለም በሰው ልጆች በልዑል እግዚአብሔር ዘንድም መወደድን እንዳገኘ ይህ አባት አስቀድሞ ትንቢት ተናግሮ ነበረ። ለዚህ ነው ታላቁ ሊቅ አባ ጽጌ ድንግል ስለዚህ ነገር ሲተረጉም እግዚአብሔር ነጸረ ኩሎ ዓለመ ወይረከበ ማርያም ዘከማኪ እመ ኪያሁሰ ጽጌ ዘምከርስኪ ተቀስመ ዳዊት አመረኪ እንዘይብል ቅድመ ስምኢ ወለቴ ወርኢ ዳግመ እስመ ፈትወ ንጉሥ ስነኪ አዳመ። እግዚአብሔር ዓለምን ሁሉ ተመለከተ፣ ማርያም እንዳንቺ ያለች እናት ግን አላገኘም። አበባ የተባለ በአበባ የተመሰለ ወልደ እግዚአብሔር ክርስቶስ በማኅፀንሽ ተቀረጸ። አስቀድሞ ዳዊት ልጄ ስሚ ወገንሽን የአባትሽን ቤት እርሺ ንጉሥ ውበትሽን ወዷልና ብሎ አመልክቶሻልና በማለት አባ ጽጌ ድንግል ተርጉሞታል። ስለዚህ ውበቷ በተለይ ደግሞ በውበት የተመሰለ ስነ ስጋዋ፣ ሃይማኖቷ፣ ምግባሯ፣ ንጽህናዋ፣ ቅድስናዋ በአበይት ነቢያት በደቂቅ ነቢያት አስቀድሞ ተነግሮላታል። በዚህ ሱባኤም አበው ሐዋርያት ጾመው ጸልየው አልቅሰው አንብተው የከበረ ስጋዋን አግኝተው በጌቴሴማኒ ቀብረዋታል። ስለዚህ ውበቷ ከፍለን ብናይ ሁለተኛ የተገለጠ ውበቷ በልደቷ ነው። ይኸውም በ5485 ዓመተ ዓለም ላይ ኢያቄም ሐናን ይዞ ሊባኖስ ተራራ በወጣ ጊዜ ድንግል ማርያም ስትወለድ ፊቷ ያበራ ነበረ። ይልቁኑ ነገረ ማርያም እንዲህ ብሎ ያስረዳል። ትበርም ፀሐይ ወስነ ረአያ ይጥም እምጸቀዋ ማሮ ሶከር፣ የመልኳ ደም ግባት ከማርና ከሶከር ይልቅ ደስ ያሰኝ ነበረ ይላል። እንኳን የአምላክ እናት የምትሆነው ቅድስት ድንግል ይቅርና ሙሴ እንኳን ሲወለድ ፊቱ ላይ ብርሃን ተስሎበት ተወልዶ መልካም መልአከ እግዚአብሔር ብለውታል። ድንግልም ስትወለድ ፊቷ እጅጉን ያምርና ያበራ ስለነበር እናትና አባቷ ማርያም የሚል ስም ሰጥተዋታል። ማርያም ማለት ፍጽምት ማለት ነው ብለው ሊቃውንት ያረጋግጣሉ። ለጊዜው መልክአ ቅናን ከደም ግባት አስተባብራ ተገኝታለች። ፍጻሜው ግን ከንጽሐ ስጋ ከንጽሐ ነፍስ ከንጽሐ ልቡና ማዕርግ ላይ ስለደረሰች ማርያም የሚል ስያሜ ተሰጥቷታል። በዚህም ውበቷ ምክንያት ሐና ከጭኗ ላይ አውርዳት አታውቅም ነበር ይላሉ ሊቃውንት። እንደውም አንድ ቀን አስቀምጣት ወጥታ ስትመለስ መልአከ እግዚአብሔር ሰውሮባት በጥራ ፈልጋ አግኝታታለች። ከዛ በኋላ ወደ ቤተ መቅደስ እስክታስገባት ድረስ 3 ዓመት ከጭኗ ላይ አውርዳት አታውቅም ነበር ብለው ሊቃውንት ይተረጉሙታል። ለዚህ ነው ሰሎሞን አስቀድሞ ተገልጦለት አዋልድ ለአልቦን ሁልቁ ስፍር ቁጥር የሌላቸው ቆነጃጅት አሉ አሐቲ ይእቲ ምን ይሆን ርግቤ ፍጽምቴ፣ ርግቤ መደምደሚያዬ ግን አንዲት ናት። አሐቲ ይእቲ ለእማ ለእናቷም አንዲት ናት። ወሪት ይእቲ ለእንተወለደታ ለወለደቻትም የተመረጠሽ ገንዘቧ ናት በማለት ትንቢቱ የተናገረው ሊደርስ ሊፈጸም ለእናቱ አንዲት ቅንጣት የሆነች የቅድስት ድንግል ውበት እጅጉን የተለየ ነበረ። ሶስተኛው ውበቷ የተገለጠው ወደ ቤተ መቅደስ ስትገባ ነው። በተወለደች በ3 ዓመቷ ለቤተ እግዚአብሔር የሚገባውን መባውን አድርገው ደናግለ እስራኤል እየዘመሩ የነበሩ ነጫጭ ልብስ ለብሰው መብራት ያበሩ ያምላክ እናት ምትሆነው ቅድስት ድንግልን ደግሞ በተሰቦቹ 3 አመት ናት ይዞ ሄደው ዘካርያስን ተቀበለን ባሉት ጊዜ ዘካርያስ ቢያት እንደ ፀሐይ ምታበራ ናት እቺን የመሰለች ማህፀን ተቀብዬ ይሄን የመሰለ ውበት ይዛ ምን መግባታለው ካህናቱ ህዝቡ ይሰብሰቡ የምግባን ነገር ይምከሩ ብሎ ደወል መጥቶ ህዝቡ ተሰብስቦ ሳለ መልአከ እግዚአብሔር ቅዱስ ፋኑኤል ከሰማይ ወርዶ በቆመ ብእሲ ከፍ አድርጎ ምድርን አስለቅቆ ህብስቱን መግቦ ጽዋውን አጠጥቷት እሱ ወደ ሰማይ ወጥቷል። ከዚህ በኋላ ቦታዋ ወደ ቤተ መቅደስ ይሁን ብለው ቤተ መቅደስ አስገብቷታል። ይህ ሁለተኛ የተገለጠ ድንቅ ውበቷ ነው። ይህን ይዞ አባ ጽጌ ድንግል የሐዘነኒ ማርያም ዘረከበኪ ድግትምና አመ ቤተ መቅደስ ቦይኪን ዘትጠቡ ይሃሊባሃና ወያስተፌሳህኒ ካይበ ትእምርተ ልቀትኪ በቅድስና ምስለ አብያጩ ከመአብ እንዘይሴስየኪመና ፋኑኤል ጽጌነ ዘይከይድ ደመና ማርያም ያህናን ጡትተሽ ወደ ቤተ መቅደስ በገባሽ ጊዜ ያገኘሽ ብቸኝነት ያሳዝነኛል። ዳግመኛ የእሳት አበባ የተባለ ደመናን የሚረግጠው መልአኩ ፋኑኤል ከባልንጀሮቹ መላእክት ጋራ ሰማያዊ መናን እየመገበ በቤተ መቅደስ የማደግሽ ድንቅ ተአምር ያስደስተኛል በማለት አመስጥሮታል። እና 12 ዓመት በቤተ መቅደስ በነበረችበት ሰዓት መላእክት ሌሊት ተገልጠው በአማን ስብሕት አንቲ በአማን ውድስት አንቲ ያሉ ያመሰግኗት ነበር። ቀን እነ ዘካርያስ ውበቷን ያደነቁ ተፈሲ ተፈሲ ያሉ ያወድሷት ነበር። ወይት ፈሳ ቤተ መቅደስ በመዓዛዚያ በሷ መዓዛ ሰሎሞን አስቀድሞ ትንቢቱን እንደተናገረ ቤተ መቅደስ ሁሉ ይታወድ ነበር። ቀን በካህናት ሌሊት በመላእክት ልልታና ምስጋና ይታጀብ ነበር። አማናዊት መቅደስ ድንግል ምሳሌዋ በሆነች ኦሪታዊት መቅደስ በነበረች ጊዜ የነበራቱና ውበትና ደምግባት የተለየ ነበር። ስለዚህ መዓዛዋ ሊቁ ማህሌታይ ቅዱስ ያሬድ ምን ይላል? ነጽሩ ሊተ ድንግል ህትምተ መዓዛ አፏ ይጼኑ ፍረተ። ያፏ መዓዛ እንደ እንኳይ የሚያውድ የታተመች አዳራሽ የተባለሽ ድንግል ማርያምን ይውልኝ ብሎ በእውነት የመዓዛዋን ነገር ሊቆ ያደንቃል። ልዑል ሰምራ ልዑል ወደዳት፣ ዳዊት ዘመራ ዳዊትም አስቀድሞ አመሰገናት፣ በቤተ መቅደስም ተቀበሏት እያለ ሊቁ ማህሌታይ ያደንቃል። 12 ዓመት በቤተ መቅደስ በነበረችበት ጊዜ የነበራት ውበት፣ የነበራት ሃይማኖት፣ የነበራት ንጽህና፣ የነበራት ቅድስና የተለየ ነበረ። ስለዚህ ውበቷ የጻፈልን ታላቁ ሊቅ ቅዱስ ኤጲፋኒዮስ ነው። ቅዱስ ኤጲፋኒዮስ ከ320 እስከ 403 ዓመተ ምህረት የነበረ አይናማ የቤተ ክርስቲያን ሊቅ ሲሆን ስለ መልኳ ከሰሎሞን ተነስቶ ቀደምት አበውና ያዕቆብ ከጻፉት ተነስቶ እንዲህ ብሎ ያስረዳል። መልኳ እንደደረሰ የስንዴ አዝመራ ያማረ ነበር ይላል። አይኖቿ ብሯትና የዋ የሆኑ ቀለማቸውን ፈዘዝ ያለ ቡናማ ሆኖ የአይኖቿ ብሌኖች የዘይት አረንጓዴ ይመስላሉ ይላል። ከናፍሮቿ እንደ ሮማን አበባ ቀይና ምሉ ሲሆኑ በቃሎቿ ጣፋጭነት የተመላባቸው ነበሩ። አፍንጫዋ ረዥም ነበር ይላል። ከፊቷ ደግሞ እንቁላልም አይነት ቅርጽ ነበረው። እጆቿ ረዥምና ጣቶቿን በጣም ረዣዥም ነበሩ። ለማጠቃቀለል ያህል በመንጎዳዎቿ ሁሉ በእግዚአብሔር ጸጋ የተመለሽ ነበረሽ በማለት ልዩ የነበረውን ውበቷን ደምግባቷን ያደንቃል። በመሆኑም 12 ዓመት በእንዲህ ባለ ቅድስና ንጽህና ቤተ መቅደስ ነበረች። ኋላም አረጋዊ ዮሴፍ ተቀብሏት ቤት ወሰዳት። በአረጋዊ ዮሴፍ ቤት ሳለች እንግዲህ መልአከ እግዚአብሔር ቅዱስ ገብርኤል ተልኮ ብስራትን አስቀድሞ በውሃ ዳር፣ ሁለተኛም በቤተ ዮሴፍ፣ ሶስተኛም በቤተ መቅደስ ተገልጦ ብስራቱን ነግሯታል። ይህ አራተኛ ውበቷ እዚህ ላይ ይቀጥላል። ይኸውም ድንግል ማርያም በቤተ መቅደስ ተቀምጣ ሊቁ ማህሌታይ ወንዘ ትፈትል ወርቆ ሜላተ አስተራያ ገብርኤል ግብተ እንዳለ ሐርና ወርቅን እያስማማሽ በምትፈትልበት ጊዜ የእግዚአብሔር መልአክ ተገልጦ አምላክን እንደምትጸንስ እንደምትወልድ ያበስራታል። እሷም ከመልአኩ ጋር ትነጋገራለች። ይልቁኑ ደግሞ ጽንሱ በግብረ መንፈስ ቅዱስ እንደሆነ መልአኩ አስረግጦ ነግሮ ለእግዚአብሔር የሚሳነው ነገር የለም ባለ ጊዜ የአምላክ እናት ምን አለሽ? ነይ አመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ እኔ እግዚአብሔር አገልጋዩ ነኝ፣ እኔን አገልጋዩን ለእሱ እናትነት ካበቃኝ እንደ ቃልህ ይደረግልኝ አለች። እዚህ ላይ ደግሞ የነበራት ውበትና ደምግባት እጅግ የተለየ ነበረ። ምክንያቱም እንደ ቃልህ ይደረግልኝ ባለች ጊዜ ቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ የሚኖር በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በመንግስት፣ በአገዛዝ፣ በስልጣን፣ በእበይ፣ በክብር፣ በኃይል፣ በክህል፣ በቅድምና ዓለምን በመፍጠር ዓለምን በማሳለፍ ዓለምን በመመገብ በባህሪ መለኮት ካብ ከመንፈስ ቅዱስ ጋር የተካከለ ተቀዳኝ ተከታይ የሌለው ጻሃይ ጽድቅ ወነተኛው ጻሃይ ኢየሱስ ክርስቶስ የዕለት ጽንስ ሆኖ በማህፀኗ ተጸነሰ። ያን ጊዜ ነበራት ውበትና ደምግባት የተለየ ነበር። እንዘ ኢያርቅ እመንበረ ስብሐቲሁ ውስተ ማህፀነ ድንግል ሐደረ ስጋ ሆኖ ተወልደ ይላል ሊቁ ማህሌታይ። ከጌትነቱ ክብር ሳለ የዕለት ጽንስ ሆኖ በማህፀኗ ወደረ። ሊቁ ምን አለ? ወሶባ ሀደረ ውስተ ማህፀና ቃል አካላዊ ቃል እግዚአብሔር ወልድ የዕለት ጽንስ ሆኖ በማህፀኗ ባደረ ጊዜ ወበይእቲ ሰዓት ተወልደ ጥሬ የተገጻ ወአንጸብረቀት ከመ ፀሐይ መልኳ ተለወጠ ፊቷም እንደ ፀሐይ አበራ በማለት በእውነት እመቤታችን ፊት እጅግ አድርጎ ማብራቱን ይህ ማህሌታይ አስቀምጦልናል። በረከቷ ረድኤቷ ይደርብንና ይህ ውበቷ እጅግ የተለየ ውበት እንደሆነ ከሊቃውንት ብዙዎች ጽፈዋል፣ ብዙዎችም መስጥረዋል። በተለይ መተርጉማነ ወንጌል የሐዲስ ኪዳን መምህራን በማቴዎስ ወንጌል ምዕራፍ 1 ላይ ወእያ ይመራ ዮሴፍ እስካመ ወለደት ወልደ ዘበኩራ የበኩር ልጇን እስክትወልድ ድረስ ዮሴፍ አላወቃትም የሚለውን በብዙ መልኩ ያራቀቁትና አንደኛው ራሱ ካላት ከፊቷ ደም ግባት የተነሳ በአንድ ህብረ መልክ አላወቃትም፣ በአንድ ፊት አላወቃትም። ምክንያቱም ፊቷ ይለዋወጥ ነበረ። የውበቷን ነገር እንደው መተርጉማኑ ሲያስረዱት እማመ ጸንሰት እስካመ ወለደት ይትዌለ ጥብረ ገጻ ለድንግል በእንታሉ አምላክ ውስተ ከርሳ ቅድመ ዓለም የነበረ ያለ ሚኖር የባህሪ አምላክ እውነተኛው ፀሐይ ብርሃነ ቅዱሳን ኢየሱስ ክርስቶስ በማህፀኗ ስላለ ከጸነሰችው ጀምሮ እስከምትወልደው ድረስ ይትዌለ ጥብረ ገጻ ለድንግል የድንግል የፊቷ ውበት ይለዋወጥ ነበረ። በዋመት አይመለምል ከመጽየ ገነት አንዳንዴ እንደ ገነት ተክል ምትለመልምበት ጊዜ ነበረ። ወበዋመት ጻዱ ከመጽየ ናርዶስ አንዳንዴ እንደ ናርዶስ አበባ ፊቷ ነጥቶ የምትታይበት ጊዜ ነበረ። አንዳንዴ እንደ ሮማን አበባ ፊቷ ይቀላ ነበረ። ወበዋመት ጸድል ከመጽየ ረዳ አንዳንዴም እንደ ጽየ ረዳ ብርት ሆና የምትታይበት ጊዜ ነበረ ብለው መተርጉማነ ሐዲስ በደንብ አድርገው አመስጥረዋል። ይህንንም አመስጥሯቸውን ሊቁ አባ ጊዮርጊስ ደግሞ ሲፈታው እንደ ብርሌ ብሏል። ቢረሌ ወይም ብርጭቆ ውስጥ ሐምራዊ ነገር ብንጨምር ሐምራዊ መስሎ ይታያል። ቀይ ነገር ብንጨምር ቀይማ መስሎ ይታያል። ብጫ ብንጨምር ብጫ፣ አረንጓዴ ብንጨምር አረንጓዴ፣ ቡናማ ብንጨምር ቡናማ፣ ደማቅ ሰማያዊ ብንጨምር ሰማያዊ መስሎ ይታያል። የእሷም የፊቷ መልክና ውበት እንደዛ ይለዋወጥ ነበረ። ስለምን ቢባል ብዙ ህብረ ትንቢት የተነገረለት ብዙ ህብረ አምሳል በነቢያት በአበው የተመሰለለት እውነተኛው የባህሪ አምላክ እሱ በማህፀኗ እንዳለ ለማጠየቅ ፊቷን የፊቷን የውበቷን ህብር አብዝቶታል ብለው ሊቃውንት አመስጥረዋል። ትንቢቱ ብዙ ነው። ህብረ አምሳሉን እንኳን ብናይ እሷን ሰማይ ሲሉ ልጇን ፀሐይ ብለውታል። እሷን ደመና ሲሉ እሱን ዝናም ብለዋል። እሷን መሶበ ወርቅ ሲሉ ልጇን መና ብለዋል። እሷን ሐመልማል ሲሉ እሱን ነበልባል ብለዋል። እነማ? እነ ሙሴ። እሷን ማይጠንት ሲሉ እሱን ፍሂም ብለዋል። እነማ? እነ ነቢየ እግዚአብሔር ሙሴ። እሷን ተራራ ሲሉ እሱን ደንጊያ ብለዋል። እነማ? እነ ዳንኤል። እሷን ጨምር ሲሉ ልጇን ጠል ብለዋል። እነማ? እነ ጌዲዮን። እሷን ገዳም ሲሉ ልጇን አንበሳ ብለዋል። እነማ? እነ እዝራ። እሷን መቅረስ ሲሉ እሱን ማህቶት ብለዋል። እነማ? እነ ዘካርያስ። እሷን ጉድጓድ ሲሉ ልጇን ውሃ ብለዋል። እነማ? እነ ሰሎሞን። ይህ ሁሉ ትንቢት የተነገረለት ብዙ ህብረ አምሳል የተመሰለለት እሱ በማህፀኗ ስላለ እንደ ገነት ተክል ትለመልም ነበረ። እንደ ናርዶስ አበባ ትነጣን የምትነጣበት ጊዜ ነበረ። እንደ ሮማን አበባ የምትቀላበት ነበር። እንደውም ቀደምት መተርጉማን ይህን ሲያመሰጥሩት አረጋዊ ዮሴፍ አሁን ባያት ህብረ መልክ በኋላ ዞር ብሎ ሲመለስ አያትም፣ ሌላ ውበት ጨምራ ትታየዋለችና መልኳ ይጠፋውና ማርያም እያለ ይጠራ ነበረ በማለት ሊቃውንት ያመሰጥሩታል። አሁን ያያት ድንግል በሌላ ባማረ ውበት ደግሞ ትታየዋለች፣ ማርያም እያሉ ይጠራት ነበረ። ስቶ ከወለደችው በኋላ ግን በአንድ ህብረ መልክ አያት አወቃት ብለው መተርጉማኑ አትተውታል። ይህም አይደንቀንም እንኳን ወላዲተ አምላክ ድንግል ማርያም ትቅርና ሙሴ እንኳን ሲና ተራራ ላይ ወጥቶ ከእግዚአብሔር ጋር ተነጋግሮ የስንዴ ቅንጣት የምታል ኃላፊ ብርሃን ግንባሩ ላይ ቢሳልበት እስራኤል የፊቱን ውበት ወይም ከፊቱ የሚወጣውን የብርሃን ጨረር ማየት አቅቷቸው ተገልበብለነ አራ ተሸፋፈንልን ሙሴ ፊትህን ማየት አልቻልንም አሉ። ድንግል ማርያምማ በማህፀኗ እኮ ያዘችው ብርሃነ ቅዱሳን ነው። ፀሐይ ዘያርብ የማይጠልቅ ፀሐይ ነው። በእውነቱ በዚህም ክብሯ ሰማይን መስላለች ብለው ሊቃውንት ያመሰጥሩታል። በሰማይ ላይ ፀሐይ እንደሚገኝ በድንግል ማርያም ማህፀንም እውነተኛው ፀሐይ ኢየሱስ ክርስቶስ ስላለ ፊቷ አሸብርቆ ታይቶ ነበረ። በዚህም ይላሉ የፀሐይ ጽድቅ ሰሌዳ ብለው መተርጉማን ስም ሰጥተዋታል። የእውነተኛው ፀሐይ የእተ አሚረ የሰርቅ ለክሙ ፀሐይ ጽድቅ የእውነት ፀሐይ ይወጣላችኋል ብሎ ነቢየ እግዚአብሔር መሰከረለት እውነተኛው ፀሐይ ብርሃነ ቅዱሳን። አሁን በጠቢባኑ ብንመለከተው ፀሐይ ከመሬት ይላሉ 1,300,000 ጊዜ ትበልጣለች ብለው የስነ ከዋክብት ወይም አስትሮኖመሮቹ በሳይንሱ ዓለም ይተነትኑታል። ከምድር እስከ ሰማይ ያለው ርቀት ወደ 150,000,000 ኪሎ ሜትር ይገመታል ይላሉ። ከዚህ የተነሳ ፀሐይ ትንሽ መስላ ትታይ እንጂ ሚሊየን መሬቶች ቢጨፈለቁ አንድ ፀሐይ አወጣቸውም ብለው ይተነትናሉ። ለምን እንዲህ እግዚአብሔር ባወቀ ሰማይን አራቀ እንዲሉ ሊቃውንት፣ ፀሐይ ቀረብ ብላ ብትሆን ኖሮ ሁላችን ቀልጠን ሟምተን ውሃ ሆነን እንጠፋ ነበረ። እግዚአብሔር ባወቀ አርቆ በሰማይ ላይ አኑሯታል። ይህንንም ስንመረምር ፀሐይ እንደዚህ ምታቃጥል ምታበራ በሰማይ ላይ ከሆነ ድንግል ማርያምማ በማህፀኗ የተሸከመችው እውነተኛው ፀሐይ ነው። እቺ ህልፈት ሁላጤ የሚስማማት ፀሐይ ሳይሆን እውነተኛውን ብርሃን በብርሃኑ ህልፈት ሁላጤ የማይስማማው እስመ ጽልመትን ይጸልም በሃቤከ ጨለማ ባንተ ዘንድ አይጨልምም የተባለ እውነተኛው ፀሐይ ኢየሱስ ክርስቶስ ነው። ስለዚህ ፊቷ እንዲህ አድርጎ ያምር ያበራ እንደነበረ ሊቃውንት አስቀምጠዋል። ያዕቆብ ዘስሩግ በድርሰቱ ላይ ምን ይላል? በዚህም አለ ውበቷ ኪሩቤል ከሚሸከሙት ሰረገላ ይልቅ ያማረ ሆነ ይላል። ይህን ይዞ ደግሞ አባ ጊዮርጊስ ኪሩባዊ ሰረገላ ይላል። የኪሩቤል የሰረገላቸው ውበት በሕዝቅኤል 1 ላይ በራእይ 4 ላይ ተጽፎ እናነባዋለን። በተለይ ሕዝቅኤል ምን ይላል? በምዕራፍ 1 ቁጥር 26 ላይ በራሳቸው ላይ ካለው ጠፈር በላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበረ። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበር ይላል። እነዚህ አርባዕቱ እንስሳ የሚሸከሙ ዙፋን ህቡሩ ያስፈራል፣ ያስደነግጣል፣ በረድ ይመስላል። በዚህም ላይ እግዚአብሔር ተቀምጧል። ያንን በረድ የመሰለ ልዩ ዙፋን ደግሞ እነዚህ ቅዱሳን መላእክት ተሸክመው ዙሪያውን ደቀስተ ደመና ያለ ህብር አድርጎ ሕዝቅኤል ደግሞ ኮቦር ላይ ይህን ክብር ተመልክቷል። ታዲያ በኪሩቤል በሱራፌል ሰረገላ ላይ የሚቀመጠውን ጌታ በማህፀኗ መሸከሟ፣ በጀርባዋ በማዘሏ፣ በክንዷ በመታቀፏ ውበቷ ከኪሩቤልና ከሱራፌል ይልቅ እንደበለጠ ሊቃውንት አስቀምጠዋል። ኢትዮጵያዊ ቄርሎስ የምንለው ታላቁ ሊቅ አባ ጊዮርጊስ እንዲህ ይላል፣ አንቲ ታብይን ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ፣ ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ፣ ልጅሽን ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና። ወበምጽናት ዩዘ እሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቲ ሰጾር ኪዮ በከርስኪ፣ አንቺ ግን ያንን አምላክ በማህፀንሽ ተሸከምሹ። ዋሐጠፍ ኪዮ በአብራክኪ፣ በጉልበቶችሽም ታቀፍሹ። ዋሐዘል ኪዮ በዘባንኪ፣ በጀርባሽም አዘልሹ ካለ በኋላ ውበቷን ሲያነጻጽር ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ አለ። ያ ነጸብራቃማው የሚያበራው በእሳታማው ሰረገላ ላይ ተቀመጠ። አሁን ግን በቤተልሔም በከብቶች ግርግም በከበረ ጉልበቶቿ ላይ ተቀመጠ። ህየንተ ምጽናት ዩዘ እሳት ደውኪ ኮና፣ በእሳት ምሰሶ ፈንታ እጆችሽ ተተኩ አለ። እነዛ ዙፋኑን በሚያበራ በሚያምር በእሳት ምሰሶ ደገፉ። እሷ ግን ዓለምን የሚደግፈውን ጌታ ሕፃናትን አለወርዳቸዋል ብለው እንዲደግፏቸው በክንዷ ፈጣሪ ዓለማት ወልደ እግዚአብሔር ኢየሱስ ክርስቶስን ደግፋን ተርሳ ይዘዋለች። ስለዚህ ይህ ውበቷ ይደም ግባቷ የተለየ ነው። ስለዚህ የእመቤታችን ውበት ያደነቁ በርካታ ሊቃውንት አሉ። በዚህም ሱባኤ ወላዲተ አምላክ ድንግል ማርያም ከፀሐይ ይልቅ እያበራች የምትገለጥላቸው በበረሃ ወደቁ ጤዛ ልሰው ደንጊያ ተንተርሰው ድምፀ አራዊቱን ጸባ አጋንንትን ታግሰው በጥሬ ሱባኤዋን ለሚጾሙ በርካቶች ቅዱሳን ድንግል ማርያም ትገለጥላቸው እንደነበረ በርካታ መጻሕፍት ያስረዳሉ። ይልቁኑ ደግሞ እመቤታችን የምትገለጥበት አገላለጽ እጅግ የተለየ ነው። በተለይ እንደውም በግንቦት ከግንቦት 21 እስከ 25 ስናስብ ደብረ ምጥማቅ ላይ ለአምስት ተከታታይ ቀናት በተገለጠሽ ጊዜ ህብሮ አጅጌ ተለየ ነበር። ሰማይ የመሰለ መጎናጸፊያን ተጎናጽፋ ትታይ ነበር። እሳታማ መጎናጸፊያን ተጎናጽፋ ትታይ ነበር። በዚህም ከግንቦት 21 እስከ 25 ብዙ ሰዎች ከክርስቲያንም ከአይዛብም ተሰብስበው ይመለከቷት ነበር። ድንግልም ያለማቋረጥ ጉልላቱ ላይ ተገልጣ ያን ውበት ባዩ ጊዜ የጌታችን እናት ወደኛ ትመጪ ዘንድኛ ምንድነን ብለው ልክ እንደ ኤልሳቤት ይጮሁ ነበር። በተለያየ ህብረ መልክም ትገለጥላቸው ነበር። ይህን ይዞ ነው እንግዲህ አባጽዬ ድንግል ዛሬም በሱባኤ ለሚማጸኗት እንደምትገለጥላቸው ሲያመሰጥር አመት በርቂ በደብረ ምጥማቅ ሐምሰ ዕለታተ ትእምርተ ገጽኪ ራእይከ የተነሳ ዘሞተ የፊትሽን መልክ ያይ ዘንድ አለ። የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለአምስት ቀናት በተከታታይ በተገለጽሽ ጊዜ ማርያም ምን ያህል ታስደስች፣ ማርያም ምን ያህል ደስ ታሰኝ ይኖረዋል ካለ በኋላ በቀን የታየው የፍቅርሽ አበባ ይቅርና ሌሊት በህልሙ ያየሽ ሰው ምስጉን ነው ይላል። ስለዚህ በዚህ ሱባኤ ድንግል ተገልጣ ምትባርካቸው የታደሉ ናቸው። ቀደምት አበው ባይናቸው አይተዋታል። ለምሳሌ ታላቁ ሊቅ ቅዱስ ኤፍሬም የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባህር አሸዋ በስቶልኝ እንደ ምግብ ተመግቤው ጠግቤው እንደ ልብስ ለብሼው ተጎናጽፌው እያለ ይመኝ ለነበረው ለዚህ ታላቅ ሊቅ ድንግል ማርያም በተከታታይ ሰባት ቀናት ተገልጣ የብርሃን ዙፋን ተዘርግቶ የብርሃን ምንጻፍ ተነጽፎ በዚያ ላይ ሆና ወድሰኒ አመስግነኝ እያለችው እሱም ባረክኒ ባርኪኝ እያላት በረከተ ወልዴ ወአቡ መንፈስ ቅዱስ ይድር በላይ ሌከ የልጄ የባህሪ አባቱ ያ የባህሪቱ መንፈስ ቅዱስ በረከት በአንተ ላይ ይደር እያለ በብዙ ነገር ተገልጣለት አይቷታልና ብርሃንኪ አቢም ብርሃነ ፀሐይ ብሎ የፊቷን ደምግባት ይገልጠዋል። ብርሃንሽ አለ ከፀሐይ ብርሃን ይልቅ ይበልጣል አለ። እውነት ነው። ፀሐይ ምታበራው የት ነው? ብርሃን መዓልትና ሌሊት በሚፈራረቀው በዚህ ዓለም ነው እንጂ እዮር ላይ ባሉ ነገደ አጋዕዝት፣ ነገደ ኪሩቤል፣ ነገደ ሱራፌል፣ ነገደ ኃይላት፣ ራማ ሰማይ ላይ ባሉት ነገደ አርባብ፣ ነገደ መናብርት፣ ነገደ ስልጣናት ላይ ኤረር ላይ ባሉት ነገደ ሊቃናት፣ ነገደ መኳንት፣ ነገደ መላእክት ገብታ ልታበራ አትችልም። ምክንያቱም ብርሃንን የማይሻ ብርሃናማ ከተማ አድርገው ስላሴ አስቀድመው ፈጥረዋታል። የድንግል ማርያም ውበት ንጽህና ቅድስና ግን እስከ ዓለም መላእክት ገብቶ ይነገራልና ፊትሽ አለ ወይም ብርሃንኪ ያንቺ ብርሃን አለ ከፀሐይ ብርሃን ይልቅ ይበልጣል ብሎ እጅግ ድንቅ የሆነ ልዩ ውበቷን በእውነት የተገለጠለትን ይመሰክርላታል። በዓይናቸው ከተመለከቷት ሊቃውንት ውስጥ ለምሳሌ ቅዱስ ያሬድ ይጠቀሳል። ቅዱስ ያሬድ ማይኬራ በተባለ ቦታ ላይ ተሰውሮ ጸዋትወ ዜማን ሲያስተምር ቅድስት ድንግል ማርያም ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብህንሳ በአካለ ነፍስ በደመና ጠቅሳ መታ ኤፍሬም ውዳሴን ሕርያቆስ ቅዳሴን ለያሬድ ንገሩትና ቅዱስ ያሬድ በዜማ ይድረስልኝ ብላ በማዘዛቸው ነግረውት ቅዱስ ያሬድ እየተመለከተ ውዳሴዋን ቅዳሴዋን በዜማ ደርሶላታል። እና ያየውን የፊቷን ውበት እንዲህ ብሎ ያስቀምጠዋል። በተለይ ድጓ በተባለው መጽሐፉ ላይ በዝማሬው ላይ ምን ብሎ ይናገራል? ለማርያም የአቢ ክብራ የእመቤታችን ክብሯ ይበልጣል። እሞሮም ፀሐይ ሴኒ ለሀያ ውበቷ ደም ግባቷ ከፀሐይና ከጨረቃ ይልቅ ይከብራል ይገናል ብሎ ይመሰክራል። እንደውም ይቀጥላል። እምነ ፀሐይ የአቢ ብርሃና ብርሃኑ አለ ከፀሐይ ብርሃን ይበልጣል። ምክንያቱም በአይኑ ተመልክቷታል። አንቀጸ አድኅኖ አልባቲ ሙስና ነውር ነቀፋ የሌለባት የድህነት ደጃፍ ናት። በክብሮ በስርዓት ስርጉስና ፊቷ ደም ግባቷ በክብር በጌትነት ያጌጠ የተሸለመ የተዋበ ነው። አማን በአማን መሶብ ዘመና እውነት በእውነት መና ወልደ እግዚአብሔር በማህፀኗ የያዘች አማናዊት መሶብ ወርቅ ናት ይላል። እንደውም ይቀጥላል። ከመፍህሶ ቀይ ከናፍሪያ ከንፈሮቿ ፍህሶ እንደሚባል ቀይ አበባ ናቸው። ወከመ ሮማን መላፍሄያ ጉንጮቿም እንደ ሮማን አበባ ቀይ ናቸው። ህብስተ ሕይወት በየማና ወጽዋ ወይን በጸጋማ ጸሎታ ወስእለታ ይኩነነ ወልታ የሕይወት እንጀራ በቀኟ የሕይወት መጠጥ በግሯ አለ ጸሎቷና ልመኗ ጋሻ መከታ ይሁነን በማለት ይህ ሊቅ ያደንቃል። ይቀጥላል። እግዝእትየ ቃልኪ ሰናይ እመቤቴ ቃልሽ ያማረ ነው። ሐሊብ ወማር ይውዝም ታሕተ ልሳንኪ ማርና ወተት ካንደበትሽ ይፈሳል አለ። በቆሙ ማርና ወተት አይደለም፣ በማር የተመሰለ ኦሪት፣ በወተት የተመሰለ ወንጌል በአንደበቱ እንደሚነገር ተናገረ። ቆምኪ ሰናይ ፍትህ ቆምሽ አቋቋምሽ ያማረ ነው። ይሸኒም ኩሎናንስ ከሴቶች ሁሉ የበለጠ ያማረ ተዋበ ነው በማለት በእውነት የፊቱ እንደምግባት የተገለጠለትን ያህል ይጽፋል። ሊቁ አባ ጊዮርጊስ ዘጋስጫም የአይኖቿን ነገር በተለይ ሐይቅ ሳለ ተገልጻለት ተመልክቷልና አልቦ ዘይበርም ጸዳል አይንኪ ከአይንሽ ጸዳል ይልቅ የሚያበራ የለም። ይህ የዚያን በለብል በገጸ ሰማይ በሰማይ ፊት የሚንበለበለው ያጥቢያ ኮከብም ቢሆን ወይ ባህሪ ዘያንጸባርቅ ሊበረሰ ነገስት በነገስታት ላይ የሚያንጸባርቀው የወርቅ የእንቁ ዘውድም ቢሆን ከአንቺ አይን ይልቅ አያበራም በማለት በተለይና ሶሎሞን የተናገሩትን መነሻ በማድረግ ጽፎላታል። በመሆኑ በዚህ ሱባኤ የወላዲተ አምላክ የድንግል ማርያም ክብር በብዛት የሚገለጥበት ሊቃውንቱ በስብሐተ ነግ ካህናት ደግሞ አባቶቻችን በሰዓታቱ ንይ ሀቤ እመቤቴ ነይ ከልጅሽ ከኢየሱስ ክርስቶስ ጋር ትባርልኪን ዘንድ ነይ ሲሏት ድንግልን በረድኤት እየተገለጠች ልጆቿን የምትባርክበት በውዳሴዋ በቅዳሴዋ ትርጓሜ በረድኤት የምትገኝበት በስርዓተ ቅዳሴው ላይ የማትለይበት ነውና በእውነት የእመቤታችን ውበቷ ንጽህናዋ ቅድስናዋ ያስገርማል። ይህን ይዞ ሊቁ አባ ጽጌ ድንግል ምን አለ? ስዕልኪ ጽግይ ተላሕይ ዘከመዝ ትሄድም በዓለም እፎይ ሴኒ በሰማይ ላሕየ ገጽኪ ማርያም። ማርያም አለ ስዕልሽ በዓለም ላይ እንዲህ የምታበራ ከሆነ በሰማይ የፊትሽ መልክ ምን ያምር ይላል። ስዕልሽ እንዲህ ካማረችማ በሰማይ ያለው ደምግባትሽ ምን ያህል ያምር ካለ በኋላ አንቺን ከማየት የሚገኘውን ደስታ አጠግብ ዘንድ በህልም ተገለጭልኝ፣ ዝናብ ሊያጠፋው የማይቻለው የፍቅርሽ እሳት አንድዶኛልና ይላል። አጥፎቶ ዘይክል ዝናብ፣ ዝናብ ፈጽሞ ሊያጠፋው የማይችለው የፍቅርሽ እሳት አንድዶኛልና ድንግል ማርያም አንቺን ከማየት የሚገኘውን ደስታ አጠግብ ዘንድ ተገለጭልኝ ይላል። የመልክአ ማርያምም ደራሲ ሊቁ ለመልክዕኪ ላይ ተገለጭልኝ እያለ ይህን ውበቷን ለማየት እንደተመኘ አስፍሮልን እናያለን። ስለዚህ በዚህ በታላቅ ሱባኤ ድንግል ማርያም ለወዳጆቿ ተገልጣ የምትባርክበት ወቅት ነው። እኛም ልጆቿ ነቅተን ተክተን ቅዳሴ በማስቀደስ ውዳሴዋን ቅዳሴዋን በመስማት በሁሉም ተሳትፈን በረከቷ እንደ ሰማይ ከዋክብት እንደ ባራሿ እንዲበዛልን የምንመኝበት ወቅት ነው። የእሷ ውበትና የእሷ ደም ግባትማ የተለየ ነው። ዮሐንስ አቡቀለምሲስ በራእይ 12:1 ላይ የተገለጠለትን የውበቷን ነገር ምን አለ? ወአስተርአየ ተአምር አቢብ በውስተ ሰማይ፣ በሰማይ ታላቅ ምልክት ታየ። ብእሲትን ተትለብስ ፀሐይ፣ ፀሐይን ተጎናጽፋ፣ ወወርታ የተገረያ፣ ጨረቃን ከእግሮቿ በታች ተጫምታ፣ ወዲበ ርእሳኒ አክሊል ዘአሰርቶ ክሌቱ ከዋክብት፣ በራሶቿም ላይ እንደ እንቁ ፈርጥ ያሉ 12 ከዋክብት ያለበትን ዘውድ ተጎናጽፋ ተመለከትኩ ብሎ ያላትን ውበት ገልጦላታል። በዚህ ምድር ያሉ ነገስታት ካባ ላንቃ ወርቀ ዘቦ ግምጃ ደረቡ እንጂ ፀሐይን መጎናጸፍ አልቻሉም። በዚህ ዓለም የነበሩ ንግስታት የወርቅ ጫማ ተጫሙ እንጂ ጨረቃን መጫማት አልቻሉም። በዚህ ዓለም ያሉ ንግስታት የወርቅ የእንቁ ዘውድ ደፉ እንጂ ከዋክብትን መድፋት አልቻሉም። ንግስትነታቸው ምድራዊ ነው። እሷ ግን የሰማይና የምድር ንግስት ናትና የቀን ጌጥ ፀሐይን ተጎናጽፋ፣ የሌሊት ጌጥ ጨረቃን ተጫምታ፣ ከዋክብትን ደፍታ ዮሐንስ እንደተመለከታት አባ ጽጌ ድንግልም ምን አለ? ስዕልሽ እንዲህ የምታምር ከሆነማ በሰማይ ያለሽ ደም ግባት እንዴት ያማረ ነው። ስለዚህ አንቺን ከማየት የሚገኘውን ደስታ አጠግብ ዘንድ ተገለጭልኝ ብሎ ይማጸናል። ስለዚህ ሊቃውንቱም ካህናቱም በተለይ በሰዓታቱ ወደኛ ነይ ከልጅሽ ከኢየሱስ ክርስቶስ ጋራ ትባርኪን ዘንድ በማለት እንድትመጣላቸው ይማጸናሉ። መናንያኑ ፍጹማኑም በረሃ ወድቀው ይማጸኗታል። ምእመናኑም በማስቀደስ በዚህ ሱባኤዋ ጥሬ ቆርጥመው ድንግል ወላዲተ አምላክ በረከቷን ረድኤቷን እንድታበዛላቸው ከልጇ እንድታማልዳቸው ይማጸኗታል። የዳዊት ትንቢትም ደረሰ ተፈጸመ። ወለገጽኪ ትመሐለሉ ኩሎም አሕዛብ ብኡላነ ምድር፣ አሕዛብ በመላ እሷ በኋላ ጊዜ እነሆ ትውልድ ሁሉ ብጽዕት ይለኛል ብላ በሉቃስ 1:48 ላይ እንደተናገረች ሁሉ ዳዊትም አስቀድሞ ፊትሽን ለማየት በቁሙ ፊትሽን ለማየት ወይም ገጸ ረድኤትሽን ለማግኘት አሕዛብ በመላ የምድር ባለጠጎች የተባሉት ንግስታቱ፣ መሳፍንቱ፣ መኳንንቱ ወይም በቅድስና የበለጠጉት በሃይማኖት በምግባር በንጽህና በቅድስና የጸኑት አበው ሁሉ ፊትሽን ለማየት ወይም ገጸ ረድኤትሽን ለማግኘት ሰአሊ ለነ ቅድስት እያሉ ይማለላሉ እንዳለ በዚህ በሱባኤዋ ወላዲተ አምላክ ድንግል ማርያም ረድኤቷ በረከቷ እንድታበዛልን ከልጇ እንድታማልደን ዘወትር እንማጸናታለን። የልጇ ኢየሱስ ክርስቶስ ቸርነት የእናታችን የቅድስተ ቅዱሳን የድንግል ማርያም ምልጃዋ ረድኤቷ በረከቷ ከሁላችን ጋር ይሁን። መልካም ሱባኤ ይሁንልን። ወስብሐት ለእግዚአብሔር።